ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ መስከረም 29 2014 ዓመተ ምህረት ዝግጅታችን ጀመረ። ኢትዮጵያ 11ኛ ክልል የምትመሰረትበትን ድምጽ በህዝብ ውሳኔ መገኘቱን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ።
በተከናወነው ህዝብ ውሳኔ በኮንታ ልዩ ወረዳ፣ በምዕራብ ኦሞ ዞን፣ በንች ሸካ ዞን፣ በዳውሮ ዞን እና በሸካ ዞን በጋራ ክልል መመስረታቸውን የሚደግፈው አማራጭ በአብላጫ ድምጽ መደገፉ ተረጋግጧል። ቦርዱ ይህንን ውጤት ለኢፌዴሪ የፌዴሬሽን ምክር ቤት የሚያቀርብ ይሆናል።
የቦርዱ ምክትል ሰብሳቢ አቶ ብሸት አየለ ናቸው። በሙሉ ዘገባው ቆየት ብለን እናስደምጣችኋለን። ባለፈው ሳምንት ውስጥ የከያኒው ጸጋዬ ገብረመድን ኢልመ ገልማ ቲያትር በአምቦ ተሳደምሽ ቀርቧል።
ቁጭ ብሎ ያልጻፈበት ከተማ የለም። ስላልጻፈው ከተማ የለም። ስላልጻፈው ብሔር የለም። ትክክለኛ ኢትዮጵያ ጸጋዬ ነበረች ብዬ አስባለሁ። ይሄንን ደግሞ ያውኑ ትውልድ ማወቅ መቻል አለበት።
ለዛሬ ቅዳሜ ምሽት ከያዝናቸው ዘገባዎች አንዱ በመሆኑ በምሽቱ ሙሉን ተሰምታላችሁ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
እንደምናመሻችሁ አድማጮች፣ የምሽቱን ዜና የማሰማችሁ ደረጀ ደስታ ነኝ። ኢትዮጵያ 11ኛ ክልል የምትመሰርትበት ድምጽ በህዝብ ውሳኔ መገኘቱን ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ አመሻሹን በሰጠው መግለጫ መስከረም 20 በተካሄደው የደቡብ ምዕራብ ኢትዮጵያ ህዝብ ውሳኔ በደቡብ ክልል የሚገኙ 5 ዞኖችና አንድ ልዩ ወረዳ በአዲስ ክልል ለመደራጀት የሚያስችላቸውን ከፍተኛ ድምጽ አግኝተዋል። በኢትዮጵያ አዲስ ክልል ለማደራጀት ህዝብ ውሳኔ ሲካሄድ የደቡብ ምዕራብ ኢትዮጵያ ህዝቦች ህዝብ ውሳኔ በታሪክ ሁለተኛው ነው። ሙሉ ዘገባውን በምሽቱ ዝግጅት ታደምጡታላችሁ። በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ግዛት ኢቦላ ለ12ኛ ጊዜ መከሰቱን የአገሪቱ የጤና ሚኒስትር ትናንት ባወጡት መግለጫ አስታውቀዋል። የጤና ሚኒስትሩ ጄን ጃኩዊ ሙባንጊ ቫይረሱ በሶስት ዓመት ህጻን ላይ መታየቱን ገልጸው ወደ 100 የሚቆጠሩ ሰዎችም ሳይጋለጡ እንዳልቀሩ አመልክተዋል። ሊቢያ ትሪፖሊ ውስጥ በሚገኘው የስደተኞች ማጎሪያ ጣቢያ ውስጥ የሚገኙ አብዛኞቹ ስደተኞች ሲያመልጡ ቢያንስ 7 የሚሆኑት ደግሞ መገደላቸውን በሊቢያ የሚገኘው የተባበሩት መንግስታት የስደተኞች ተቋም ተወካይ ትናንት በሰጠው መግለጫ አስታውቋል። ከአቅሙ በላይ በስደተኞች ከተጨናነቀው የጎትሳል ሴንተር ከሚባለው የማጎሪያው እስር ቤት በተፈጠረው ቀውስ ከወጡት ስደተኞች አብዛኞቹ በጎዳናዎች ላይ ተሰባስበው እንደሚገኙ ተወካዩ ገልጸዋል። የሊቢያ ባለስልጣናት ካለፈው ሳምንት ጀምሮ ስደተኞችን እያሳደዱ ሲሆን ወደ 5000 የሚደርሱትን ይዘው ማሰራቸውንም ተወካዩ ገልጸዋል። በሊቢያ በመቶ ሺዎች የሚቆጠሩ ስደተኞች መኖራቸውም በዘገባው ተመልክቷል። ፕሬዚደንት ጆ ባይደን በአገሪቱ ለመጀመሪያ ጊዜ የአገሬው ተወላጆች ቀን የሚል ፕሬዝዳንታዊ አዋጅ አውጥተዋል። አዋጁ እስከዛሬ በፌደራል ደረጃ የክርስቶፈር ኮሎምቦስ ቀን በሚል የሚከበረውን በዓል የአገሬው ተወላጆች ይበልጥ ወደሚታሰቡበትና የሚከበሩበት ዕለት ለመቀየር የሚደረገውን ጥረት ያበረታታል ተብሏል። ባይደን የፊታችን ሰኞ ጥቅምት 1 የሚከበረው በዩናይትድ ስቴትስ ምክር ቤት የተወሰነውን የኮሎምቦስ ቀን እንዲከበርም አውጀዋል። ፕሬዚደንቱ አዋጁ የአገሬው ተወላጆች ጽናትና ጥንካሬ እንዲሁም በእያንዳንዱ የአሜሪካ ማህበረሰብ ገጽታ ላይ ያደረጉትን የማይለካ በጎ አስተዋጽኦ ለማስታወስ ነው ብለዋል። ኔቲቭ አሜሪካን እየተባሉ የሚታወቁት ቀዳሚዎቹ የአገሬው ተወላጆች የአገሪቱን ተወላጆች የሚያስብ ዕለት እንዲሰየም ለረጅም ጊዜ ሲታገሉ መቆየታቸው ተመልክቷል። የዩናይትድ ስቴትስ ከፍተኛ ባለስልጣናት ከዛሬ ቅዳሜ ጀምሮ ዩናይትድ ስቴትስ አፍጋኒስታንን ለቃ ከወጣች ወዲህ ለመጀመሪያ ጊዜ አፍጋኒስታንን ከሚያስተዳድሩት የታሊባን ተወካዮች ጋር በአካል ተገናኝተው እንደሚነጋገሩ የውጭ ጉዳይ ሚኒስትር ባለስልጣናት አስታወቁ። ባለስልጣናቱ ዛሬ ቅዳሜ እና ነገ እሁድ በኳታር ዶሃ ከታሊባን ከፍተኛ ባለስልጣናት ጋር ተገናኝተው እንደሚነጋገሩ አስታውቀዋል። የንግግሩን ዜና ለመጀመሪያ ጊዜ የናኘው ሮይተርስ ንግግሩ ላይ በዩናይትድ ስቴትስ በኩል የውጭ ጉዳይ ሚኒስቴር ባለስልጣናት የዓለም አቀፍ ልማትና እርዳታ እንዲሁም የመረጃ ማህበረሰብ አባላት እንደሚገኙበት አመልክቷል። የታሊባን ከፍተኛ ባለስልጣናትም በተባለው ቦታና ቀናት እንደሚገኙም የታሊባን ከፍተኛ ባለስልጣን ሷሊ ሻሂን ለቪኦኤ አረጋግጠዋል። ንግግሩ በታሊባን የቀሩት አሜሪካውያን ዜጎችና ተባባሪዎቹ የአፍጋን ዜጎች ከአገር የሚወጡበትን መንገድ ጨምሮ አፍጋኒስታን ባለችበት ወቅታዊ ጉዳይና በሁለቱ አገሮች መካከል ስለሚኖረው ግንኙነት እንደሚሆን ተገልጿል። አድማጮች፣ ይህ ዜና የሚተላለፈላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ መንግስት የዲቪ ሎተሪ የቪዛ መርሃ ግብሩን በአዲሱ ዓመት ክፍት ያደረገ ባለበት በዚህ ወቅት ቀደም ሲል ሎተሪውን ያሸነፉ በሺዎች የሚቆጠሩ የአፍጋኒስታን፣ ግብጽ፣ ፔሩ፣ ኢራን እና ሌሎች አገር ዜጎች ጉዳያቸው በጣም ለተራዘመ ጊዜ እየተጓተተ መሆኑ ተነገረ። የባይደን አስተዳደር ለአውሮፓ አቆጣጠር ለ2023 የሚሆን የሎተሪ ዕጣ ባለፈው ረቡዕ አውጥቷል። የዩናይትድ ስቴትስ ምክር ቤትም በመላው ዓለም ለሚገኙ 55,000 ሰዎች በየዓመቱ የግሪን ካርድ እንዲሰጣቸው መወሰኑ ይታወቃል። ይሁን እንጂ ቀደም ሲል አሸናፊ የነበሩ አመልካቾች በፕሬዝደንት ትራምፕ አስተዳደር ዘመን በተፈጠረው እክልና በተለያዩ ምክንያቶች ወደ ዩናይትድ ስቴትስ ለመምጣት ረጅም ጊዜ የሚፈጁ በርካታ መሰናክሎች እየገጠሟቸው መሆኑን መናገራቸው ተመልክቷል። አሁን ወደ ዓለም አቀፉ የኮቪድ ዜናዎች እናልፋለን። በዓለም አቀፍ ደረጃ የተከሰተው የኮቪድ-19 ወረርሽኝ ድብርትና ጭንቀት በሽታ እንዲጨምር ማድረጉን ዘ ላሰንት የተባለው የጤና መጽሔት ላይ የወጣ አንድ ጥናታዊ ጽሑፍ አስታውቋል። ጥናቱ ባለፈው ዓመት ከተገመተው በላይ በሚሊየን የሚቆጠሩ ተመሳሳይ ችግሮች የተከሰቱ መሆኑን ጠቅሶ በወረርሽኙ ሳቢያ በድብርትና ጭንቀት የተጠቁት አብዛኞቹ ሴቶችና ወጣቶች መሆኑን አመልክቷል። ወረርሽኙ ባስከተላቸው ጉዳቶች የተነሳ አገሮች የአእምሮ ጤንነትን አስመልክቶ ጠንካራ እርምጃዎች እንዲወስዱ ግፊት ማሳደሩንም ጥናቱ አስገንዝቧል። በብራዚል በኮቪድ-19 የሞቱት ሰዎች ቁጥር 600,000 መድረሱን የአገሪቱ የጤና ጥበቃ ሚኒስቴር አስታውቋል። የጆን ሃፕኪንስ የኮሮና ቫይረስ መረጃ ማዕከል ደግሞ በደቡብ አሜሪካዊቷ ብራዚል ለኮቪድ የተጋለጡት ሰዎች ቁጥር 21.5 ሚሊዮን ሆኖ መመዝገቡን አስታውቋል። የዩናይትድ ስቴትስ መድኃኒት አምራች ሞደርና ዝቅተኛ ገቢ ላላቸው አገሮች የሚውል 1 ቢሊዮን የኮቪድ-19 ክትባት መድኃኒቶችን በሚቀጥለው ዓመት ለማሰራጨት መወሰኑን ትናንት በሰጠው መግለጫ አስታውቋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ለዓለም ዜናዎቹ ደረጀ ደስታን አመሰግናለሁ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ መስከረም 29 2014 ዓ.ም ምረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ለዕለቱ ወደ ያዝነው ቀዳሚ ዘገባ እንለፍ። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ አመሻሹ ላይ በሰጠው መግለጫ መስከረም 20 በተካሄደው የደቡብ ምዕራብ ኢትዮጵያ ህዝበ ውሳኔ በደቡብ ክልል የሚገኙ 5 ዞኖችና 1 ልዩ ወረዳ በአዲስ ክልል ለመደራጀት የሚያስችላቸውን ከፍተኛ ድምጽ አግኝተዋል። በኢትዮጵያ አዲስ ክልል ለማደራጀት ህዝበ ውሳኔ ሲካሄድ የደቡብ ምዕራብ ኢትዮጵያ ህዝቦች ህዝበ ውሳኔ በታሪክ ሁለተኛው ነው። ኬኔዲ አባተ ዝርዝራለው።
በደቡብ ምዕራብ ኢትዮጵያ የሚገኙ 5 ዞኖችና 1 ልዩ ወረዳ ከነበሩበት የደቡብ ክልል በመነጠል የጋራ አንድ ክልል ለመመስረት አሊያም በክልሉ ለመቆየት መስከረም 22/2014 ዓ.ም ያካሄዱት ህዝበ ውሳኔ ውጤት ዛሬ ይፋ ተደርጓል። የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ባደረገው ውጤት መሰረት ህዝበ ውሳኔው የተካሄደባቸው 5 ዞኖችና 1 ልዩ ወረዳ ማለትም የምዕራብ ኦሞ፣ የቤንች ሸኮ፣ የከፋ፣ የዳውሮና የሸካ ዞኖችና የኮንታ ልዩ ወረዳ በጋራ አንድ ክልል ለመመስረት የሚያስችላቸውን ከፍተኛ ድምጽ አግኝተዋል። በህዝበ ውሳኔው በአጠቃላይ ከተሰጠው 1,262,659 ድምጽ ውስጥ ከጥቂት የተበላሹና ሌላ እንከን የተገኘባቸው የድምጽ መስጫ ወረቀቶች ውጪ ከ1,221,000 በላይ ድምጽ ሰጪዎች አዲስ ክልል እንዲመሰረት መምረጣቸውን የቦርዱ ምክትል ሰብሳቢ አቶ ውብሸት አየለ ገልጸዋል።
የኮንታ ልዩ ወረዳ የምዕራብ ኦሞ ዞን የቤንች ሸካ ዞን የካፋ ዞን የዳውሮ ዞን እና የሸካ ዞን ከደቡብ ብሔር ብሔረሰቦች እና ህዝቦች ክልል ወጥተው የጋራ አንድ ክልል መመስረታቸውን እደግፋለሁ በሚል የተሰጠው ድምጽ 1,221,092 ነው። የደቡብ ብሔር ብሔረሰቦችና ህዝቦች ክልል አካል ሆነው መቀጠላቸውን እንደግፋለን በማለት የተሰጠው ድምጽ 24,024 ነው። ከፍተኛ ቁጥር ያለው ድምጽ ያገኘው የህዝበ ውሳኔ አማራጭ የኮንታ ልዩ ወረዳ የምዕራብ ኦሞ ዞን የቤንች ሸካ ዞን የካፋ ዞን የዳውሮ ዞንና የሸካ ዞን ከደቡብ ብሔር ብሔረሰቦችና ህዝቦች ክልል ወጥተው የጋራ አንድ ክልል መመስረታቸውን እደግፋለሁ የሚለው ከፍተኛ ቁጥር ያለውን ድምጽ ያገኘው የህዝበ ውሳኔ አማራጭ ነው።
ለህዝበ ውሳኔው ከተመዘገበው 1,344,622 የመራጭ ቁጥር ውስጥ 93.9% የሚሆነው ድምጽ መስጠቱንም የገለጹት አቶ ብሸት የድምጽ አሰጣጥ ሂደቱ ሰላማዊ እንደነበርና በርካታ ታዛቢዎችም ሂደቱን መከታተላቸውን አብራርተዋል።
መስከረም 20 ቀን 2014 ዓመተ ምህረት የተከናወነው የድምጽ መስጠት ሂደት ሰላማዊና የሎጂስቲክስ ችግር ያልታየበት ሲሆን አንዳንድ ቦታዎች ላይ የመራጮች ቁጥር ከፍተኛ በመሆኑ ሰልፎች በመኖራቸው ድምጽ አሰጣጡ ለሁለት ሰዓታት ያህል ከመራዘሙ በስተቀር በታቀደበት ሁኔታ ተጠናቋል። በእለቱ የቦርዱ የምርጫ ኦፕሬሽን ዴስክ ለሚያጋጥሙ ችግሮች መፍትሄዎችን እየሰጡ ድጋፍ ያደረጉ ሲሆን በቦንጋ ግዚያዊ ቢሮ የሚያስተባብሩ የቦርዱ ሰራተኞችም ወደ ተለያዩ ድጋፍ የሚያስፈልጋቸው ቦታዎች በመንቀሳቀስ የድምጽ አሰጣጥ ሂደቱን ቀልጣፋ እንዲሆን አግዘዋል። በእለቱም 1,424 የሲቪል ማህበራት ታዛቢዎች በክልሉ ተሰማርተው ሂደቱን ታዝበዋል።
ቦርዱ የህዝብ ውሳኔውን ውጤት ያጸደቀ ሲሆን ህዝብ ውሳኔው እንዲካሄድ ኃላፊነቱን ለሰጠው ለፌዴሬሽን ምክር ቤት ይህንን ውጤት እንደሚያቀርብም ምክትል ሰብሳቢው አቶ ብሸት አየለ ተናግረዋል።
በቦርዱ ማቋቋሚያ አዋጅ 1133 ህዝባር 2011 እንዲሁም በምርጫ ፖለቲካ ፓርቲዎችና ስነ ምግባር አዋጅ 1162 ህዝባር 2011 አንቀጽ 6 መሰረት በተከናወነው ህዝበ ውሳኔ በኮንታ ልዩ ወረዳ በምዕራብ ኦሞ ዞን ቤንች ሸካ ዞን በዳውሮ ዞን እና በሸካ ዞን በጋራ ክልል መመስረታቸውን የሚደግፈው አማራጭ በአብላጫ ድምጽ መደገፉ ተረጋግጧል። ቦርዱ ይህንን ውጤት ለኢፌድሪ የፌዴሬሽን ምክር ቤት የሚያቀርብ ይሆናል።
የሲዳማ ክልል የተመሰረተበት ህዝበ ውሳኔ ህዳር 10 2012 ዓ.ም ምረት ከተካሄደ ወዲህ በኢትዮጵያ አዲስ ክልል ለማደራጀት በሀገሪቱ ህገ መንግስት መሰረት ህዝበ ውሳኔ ሲካሄድ የደቡብ ምዕራብ ኢትዮጵያ ህዝቦች ህዝበ ውሳኔ በታሪክ ሁለተኛው ነው። ከደቡብ ክልል በመነጠል የራሳቸውን ክልል ለመመስረት በክልሉ የሚገኙ በርካታ ዞኖች ጥያቄ ማቅረባቸውን ተከትሎ ክልሉን በአዲስ መልክ በተለያዩ ክልሎች ለማደራጀት በጠቅላይ ሚኒስትሩ የተቋቋመ 80 አባላት ያሉት የሰላም አምባሳደር የተሰኘ ኮሚቴ ነባሩ የደቡብ ክልል ፈርሶ በአራት ክልሎችና በአንድ ልዩ ዞን እንዲደራጅ ምክረ ሐሳብ ማቅረቡ ይታወቃል። ባለፈው መስከረም 20 በተካሄደው ህዝበ ውሳኔ መሰረት በቅርቡ ይመሰረታል ተብሎ የሚጠበቀው የደቡብ ምዕራብ ኢትዮጵያ ህዝቦች ክልልም በምክረ ሐሳቡ ከቀረቡት ክልሎች አንዱ ነው። የአምስቱ ዞኖችና የአንዱ ልዩ ወረዳ ምክር ቤቶች መስከረም 19 2013 ዓ.ም ምረት ባካሄዱት መደበኛ ጉባኤ በደቡብ ምዕራብ ኢትዮጵያ ህዝቦች ክልልነት እንዲደራጁ የቀረበው ምክረ ሐሳብ በሙሉ ድምጽ ያጸደቁ ሲሆን በደቡብ ክልል ምክር ቤት ጥያቄ መሰረት የኢትዮጵያ ፌዴሬሽን ምክር ቤት መስከረም 26 2013 ዓ.ም ምረት ባካሄደው ጉባኤ ህዝበ ውሳኔ እንዲካሄድ ወስኖ መስከረም 29 ነበር ለምርጫ ቦርድ ውሳኔውን ያመራው። እናም መስከረም 20 በተካሄደው ህዝበ ውሳኔ ድጋፍ ያገኘው አዲሱ ክልል በህገ መንግስቱ አንቀጽ 47 መሰረት ከነባሩ የደቡብ ክልል ስልጣን ሲረከብ በክልልነት ይደራጃል። ስልጣን ከተረከበ በኋላ አዲሱ ክልል ጥያቄ ማቅረብ ሳያስፈልገው በቀጥታ የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ አባል እንደሚሆን በህገ መንግስቱ አንቀጽ 47 ንዑስ አንቀጽ 3 ሰ ተደንግጓል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለዘገባው እናመሰግናለን። አሁን ደግሞ አድማጮች በተከታዩ ዘገባችን ወደ ኬንያ ከወባ ጋር በተያያዘ ሰሞኑን ስላለው አዲስ ነገር የሚያስረዳ አጠር ያለ ዘገባ እንወስዳችኋለን። ቦባ በሽታ ምክንያት በየአመቱ በኬንያ እድሜያቸው ከአምስት አመት በታች የሆኑ 10,000 ህጻናትን ጨምሮ በአፍሪካ 260,000 ህጻናት ህይወታቸውን እንደሚያጡ የዓለም የጤና ድርጅት አስታውቋል። ድርጅቱ ይፋ ያደረገው ክትባት አዲስ ተስፋን ፈጥሯል ይላል መሐመድ ዩሱፍ ከናይሮቢ ባጠናቀረው ተከታዩ ዘገባ ቆንጅታየ ታቀርባለች።
Mosquirix የሚል ስያሜ የተሰጠው የወባ መከላከያ ክትባት በአፍሪካና በሌሎችም ከፍተኛ የወባ በሽታ ስርጭት በሚያጠቃቸው አካባቢዎች ጥቅም ላይ መዋል እንደሚችል የዓለም የጤና ድርጅት አስታውቋል። በአራት ጊዜ ተመጥኖ የሚሰጠው የክትባቱ ሙከራ ጋና፣ ኬንያና ማላዊ ውስጥ 800 ሺህ ህጻናትን በማሳተፍ ተካሂዷል። የ30 አመቷ ሶሎሜ አውር የሶስት አመት ወንድ ልጇን ምዕራብ ኬንያ ኪሲሙ ወረዳ በተካሄደው የክትባቱ ሙከራ አስከትባዋለች። የአራት ልጆች እናት የሆነችው ሳሎሚ ልጇ የአንድ አመት ህፃን ሳለ በወባ ምክንያት እየታመመባት በወር ውስጥ አራት ጊዜ አቅራቢያቸው ወዳለ ሐኪም ቤት እየወሰደች ታሳክመው እንደነበረ ትናገራለች።
ልጅቆማ ሚኒሲንዳኒ ታቱ ማለላ ይሌንዳ ቺኒ
ልጄ ሶስት ጊዜ ተከትቧል። ስለዚህ አሁን እንደ ድሮ በወባ በሽታ አይታመምም። ላሳክመው ሆስፒታል ይዤ ሄጄም አላውቅም። አሁን ልጆቼ ብዙ ጊዜ ስለማይታመሙብኝ ደስተኛ ነኝ። ክትባት መጣ ሲባል ለመከተብ ሩጬ የምሄደው እኮ ለዚያ ነው። በጣም ስለሚጠቅመን ነው።
የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ክትባቱ መሰራቱ ትልቅ ታሪካዊ ክንዋኔ መሆኑንና በየአመቱ በብዙ 10 ሺዎች የተቆጠሩ ህጻናትን ሞት ሊከላከል የሚችል እንደሆነ ይናገራሉ። በድርጅቱ መሰረት በየአመቱ ከ229 ሚሊዮን የሚበልጡ ሰዎች በወባ በሽታ ይጠቃሉ። ከዚያ ውስጥ ከ400 ሺህ የሚበልጡት ይሞታሉ። አፍሪካ ውስጥ ወባ በየአመቱ ሩብ ሚሊዮን ህጻናት ይገላል። እንደ አውሮፓውያን አቆጣጠር በ2015 ዓመተ ምህረት የተካሄደ አንድ ጥናት ክትባቱ በወባ የሚያዘውን ሰው ቁጥር በ40 ከመቶ እንደሚቀንስ፣ ከተያዙም በጽኑ መታመምን በ30 ከመቶ እንደሚቀንስ አሳይቷል። በርናርዶስ ኦጉቱ በኬንያ የህክምና ምርምር ተቋም ዋና ተመራማሪ ናቸው። ሀገራቸው በክትባት ሙከራው ያደረገችው ተሳትፎ ክትባቱ የሀገሯ ህዝብ ላይ እንደሚሰራ ማረጋገጡን ይናገራሉ።
If it is safe, you know it was done in your population and you know it is good for you. You are not relying on data from another population.
ጥናቱ በራስህ ሀገር ህዝብን በማሳተፍ የተካሄደ በመሆኑ ደህንነቱ የተጠበቀ መሆኑን ታውቃለህ። ምክንያቱም የምትተማመነው ሌላ ህዝብ ላይ በተካሄደ ጥናት በተሰበሰበ መረጃ ላይ ሳይሆን በራስህ ህዝብ ላይ በተካሄደ ምርምር ነውና፣ ስለዚህ ይህ ክትባት ደህንነቱ የተጠበቀ መሆኑን እንደሚሰራ ስራ ላይ እንዲውልም ፍቃድ ያገኘ መሆኑን በርግጠኝነት ለመንግስት መናገር ትችላለህ። በእኛ ተሳትፎ የተሰራ ስለሆነ
በአራት ጊዜ ተመጥኖ የሚሰጠው ክትባት የመጀመሪያው ሶስቱ ልጆች ጨቅላ ህፃናት ሳሉ በአንድ ወር ልዩነት ይሰጣቸውና የመጨረሻው ማጠናከሪያው ክትባት ደግሞ ህፃኑ አንድ አመት ተኩል ሲሞላው ይሰጣዋል። ኬንያውያን ወላጆች ልጆቻቸውን እንደሚያስከትቡ እተማመናለሁ ብለዋል የኬንያው የምርምር ተቋም ዋና ተመራማሪ ኦጉቱ።
People have been asking where is it now that we have been given a go ahead with the bridge that we can now go for the rollout.
ህዝቡ ክትባቱ የታለ እያለ እየጠየቀ ነው። ፈቃዱ ስለተሰጠን አሁን የክትባት ዘመቻውን መጀመር እንችላለን። አንዴ ክትባቱ ከቀረበ የሚያስፈልገውን ሰው ሁሉ መከተብ መጀመር ይቻላል። ይህንን አሁን ወጥተን ህዝቡን ልናሳውቀው እንችላለን።
የወባ መከላከያው ክትባት መቼ ለህዝብ ተደራሽ እንደሚሆን ለጊዜው የታወቀ ነገር የለም።
አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የተዘጋጀውን የቅዳሜ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባ እንወሰዳችሁ። በታይዋን ጉዳይ አሜሪካና ቻይና እየተካረሩ ነው። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን እና የቻይናው አቻቸው ሺ ጂፒንግ በያዝነው የአውሮፓ 2021 ዓመተ ምህረት መጨረሻ ላይ የኢንተርኔት ላይ ስብሰባ ለማድረግ ማቀዳቸውን ዋይት ሃውስ አስታውቋል። ስብሰባው የታቀደው የባይደን አስተዳደር ቻይና በታይዋን ላይ እያደረገች ነው የሚለውን ወታደራዊ ግፊት እንድታቆምና የንግድ ጉዳዮች ተገዥነቷን እንድታከብር ጥያቄ ማንሳቱን ተከትሎ ነው። ፓትሲ ውዳ ስኳራ ከዋይት ሃውስ ያጠናቀረችውን ዘገባ ሰሞኑን ሬዲዮ ጣቢያችንን ለልምምድ የተቀላቀለችው ኤዶም ካሳይ ታቀርበዋለች።
ቻይና በባለፉት ጥቂት ቀናት ወደ 150 የሚጠጉ የጦር ጀቶቿ የታይዋንን የአየር መከላከያ ቀጠና ጥሰው መግባታቸው የባይደንን አስተዳደር ማስጠንቀቂያ እንዲያወጣ ገፋፍቶታል። ጉዳዩ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንን አሳስቧቸዋል።
The activity is destabilizing. It risks miscalculation.
የቻይና እንቅስቃሴ ቀውስ ያስከትላል። የክልሉን ሰላምና መረጋጋት አደጋ ላይ የሚጥል የተሳሳተ ስሌት ነው።
ታይፔ ራስዋን እንደ ነጻ ግዛት ብትቆጥርም ቤጂንግ ግን አፈንጋጭ ክፍለ ሀገር አድርጋ ነው የምታያት። ቻይና ታይዋን ላይ የምታሳረፈው ግፊት እንዲሁም እየተካረረ ባለው የዋሽንግተንና የቤጂንግ ውጥረት ላይ ተጨማሪ የመፋጠጥ ምንጭ ሆኗል። ቲሞቲ ሂትስ የራንዳን ኮርፖሬሽን ዓለም አቀፍ የመከላከያ ጉዳዮች ተመራማሪ
Although concerning, I don't think that the risk
ነገሩ የሚያሳስብ ቢሆንም ወደ ጦርነት የሚያዳርስ አይመስለኝም። ቻይኖቹም አሜሪካም ጦርነት መጫር አይፈልጉም።
ፕሬዝዳንት ጆ ባይደን ሰሞኑን እንደተናገሩት መስከረም ውስጥ ከፕሬዝዳንት ሺ ጂፒንግ ጋር በስልክ ያወሩ ጊዜ የታይዋንን የቻይና ግዛትነት በድጋሚ አረጋግጠውላቸዋል። በዚህ መሰረት ዩናይትድ ስቴትስ የአንድ ቻይና ፖሊሲ የምትደግፍ ቢሆንም ከታይዋን ጋር ባላት ይፋ ያልሆነ ወታደራዊ ግንኙነት ግን ቀጥላለች፣ ድጋፍም ትሰጣለች።
በታይዋኑ ስምምነት እንደምንገዛ እንስማማለን። እዚያ ላይ ነው ያለነው። እናም ግልጽ አድርገናል። ስምምነቱን ከማክበር ውጪ ሌላ ነገር ማድረግ ያለባቸው አይመስለኝም።
ሆኖም ዩናይትድ ስቴትስ በጃንዋሪ 2020 ዓመተ ምህረት በተደረገ ስምምነት ቻይና ከአሜሪካ የ200 ቢሊዮን ዶላር ግምት ያላቸው ሸቀጦችንና አገልግሎቶችን ለመግዛት የገባችውን ቃል አልተገበረችም በሚል ሰበብ ቻይና ላይ ተጽዕኖ እያበረታች ትገኛለች። የዩናይትድ ስቴትስ ንግድ ተወካይ ካትሪን ታይ ያስረዳሉ።
We will use the full range of tools we have.
የአሜሪካ የምጣኔ ሀብት ጥቅሞችን ለማስከበርና ጎጂ በሆኑ ፖሊሲዎችና አሰራሮች ጉዳት እንዳይደርስበት ለመጠበቅ ለማስወገድ ያሉንን ዘዴዎች በሙሉ አቅም እንጠቀማለን። ካስፈለገም እናወጣለን።
በተጨማሪ በቅርቡ ከአውስትራሊያና ከእንግሊዝ ጋር በተፈረመው ስምምነት መሰረት በኒውክሌር የሚንቀሳቀሱ ባህር ሰርጓጅ መርከቦችን በማስታጠቅ የምታግዛትን አውስትራሊያን ጨምሮ ዩናይትድ ስቴትስ በኢንዶ ፓሲፊክ ጥምረት ከሌሎች የአካባቢው ሀገሮች ጋር ያላትን ግንኙነት እያጠናከረች ነው። ባለፈው ወር በተካሄደው የኳድ ጉባኤ ፕሬዝዳንት ባይደን የአውስትራሊያን፣ የህንድንና የጃፓን መሪዎችን አስተናግደዋል። ይሁን እንጂ ዩናይትድ ስቴትስ ቻይናን እንዲሁም አምስት ወዳጆቿን ጨምሮ 10 ሀገሮች አባል ከሆኑበት በመህጻረ ቃል RCEP ተብሎ ከመጣው ግዙፍ የነጻ ንግድ ውል ውጪ ተደርጋለች። በተጨማሪም ዋሽንግተን የባራክ ኦባማ አስተዳደር ይደግፈው ከነበረው ሁሉን አቀፍና አዳጊ ፓሲፊክ አቋራጭ የንግድ ሽርክና ያለፉት ፕሬዝዳንት ዶናልድ ትራምፕ አስወጥተዋታል። አብርሃም ዴንማርክ በዊልሰን ሴንተር የእስያ ፕሮግራም ዳይሬክተር እንዲህ ብለዋል።
It will be increasingly difficult for the United States to pose.
በተለይ ቻይና ይህንን የንግድ ሽርክና ለመቀላቀል በቅርቡ ያመለከተች በመሆኑ ለዩናይትድ ስቴትስ በኢንዶ ፓሲፊክ አካባቢ የምጣኔ ሀብት ተጠቃሚነቷን ጠብቃ ለማቆየት እየከበዳት ይሄዳል።
የዩናይትድ ስቴትስ የብሔራዊ ደህንነትና ጸጥታ አማካሪ ጃክ ሱሌቫንና የቻይናው አቻቸው ያንግ ጁዌቺ ሰሞኑን ዙሪክ ጀርመን ላይ ይፋ እንዳደረጉት ባይደንና ሺ በዚህ የአውሮፓ አመት መጨረሻ ላይ የኢንተርኔት ላይ ስብሰባ ለማድረግ አቀደዋል።
እያደመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ስርጭት ነው። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ መሰናዶ ከማለፋችን በፊት ቀኑ ቅዳሜ እንደመሆኑ አንድ ሙዚቃ ለረፍት እንጋብዛችሁ። ቴድሮስ ታደሰ ምላሽ ስጭን ሲል ያዜመውን ሙዚቃ ነበር ያስደመጥናችሁ። ወደ ተከታዩ ዘገባ እንሰዳችሁ። ባለፈው ሳምንት የከያኒው ጸጋዬ ገብረመድን ኢልመ ገልማ ቲያትር በአምቦ ለታዳሚዎች ቀርቧል። ቲያትሩ ያዘጋጁት የአምቦ ዩኒቨርሲቲ የስነ ጽሑፍ ትምህርት ክፍል ረዳት ፕሮፌሰር የሎሬት ጸጋዬ ገብረመድን የባህልና ጥናት ምርምር ማዕከል ኃላፊ ሳሙኤል ሌኩ ናቸው። በቲያትሩ ላይ የተወሰኑ ደግሞ የማዕከሉ ሰልጣኝ ወጣቶች ሲሆኑ ይህንኑ ቲያትር ባለፈው ዓመት በቲያትር መቶኛ ዓመት ላይ ማቅረባቸውን ገልጸዋል። ናኮር መልካ ከኢልመ ገልማ አዘጋጆችና ተዋንያኖችን አነጋግሮ ተከታዩን ጥንቅር ያስደምጠናል።
ቲያትሩን ያዘጋጁት የአምቦ ዩኒቨርሲቲ የስነ ጽሑፍ ትምህርት ክፍል ረዳት ፕሮፌሰርና የሎሬት ጸጋዬ ገብረመድን የባህል ጥናትና ምርምር ማዕከል ኃላፊ ሳሙኤል ሌኩን ስለ ሎሬቱ እንዲሁም ኢልመ ገልማ ቲያትር ያሉት ነው።
ዛሬ እንግዲህ ያሳየነው ቲያትር የሎሬ ጸጋዬ ገብረመድህን የተጻፈ ቲያትር ነው። አንድ ቲያትር ብቻ ሳይሆን አንድ ቲያትር አንድ ሁለት ሞኖሎጎችና ትንሽ እንትኑንም መጀመሪያ ላይ አካባቢ የታዩትንም አንዳንድ ሞኖሎጎችን እኛው ክሬት አድርገን ነው ለመድረክ ያበቃ ነው። ዋጋ ለዚህ ሀገር ጸጋዬ ዋጋ ከፍለዋል። የተከፈለውን ዋጋ ደግሞ በከንቱ እንዲቀር አንፈልግም። በተለይ እሱ የሰራቸውን ስራዎች በተለይ የኦሮሞ ሊቃን በተለይ ወጣቱ እንዲረዳ እንፈልጋለን። ምክንያቱም ጸጋዬ ማን ነው? ስራው ምንድን ነው? ስራ ህያው ምስክር ስለሆነ ማለት ነው። በሱ ስራ ውስጥ ስለ ኢትዮጵያዊነት፣ በሱ ስራ ውስጥ ስለ ኦሮሞ፣ በሱ ጸጋዬ ቁጭ ብሎ ያልጻፈበት ከተማ የለም፣ ስላልጻፈው ከተማ የለም፣ ስላልጻፈው ብሔር የለም። ትክክለኛ ኢትዮጵያ ጸጋዬ ነበረች ብዬ አስባለሁ። ይሄንን ደግሞ የአሁኑ ትውልድ ማወቅ መቻል አለበት።
በኢልመ ገልማ ላይ የዋናውን ገጸ ባህሪ ተጫውተው በአምቦ ዩኒቨርሲቲ የሎሬት ጸጋዬ ገብረመድህን የባህል ጥናትና ምርምር ማዕከል ሰልጣኝ ወጣት ዋግራ ሳሙኤልን ነው ያያችሁትና የሰማችሁት። እነሆ ስለተጫወተው ሚናና ስለ እውቁ ከያኒም የገባኝን ያህል ላውጋ ይላል።
በዚህ ቲያትር ውስጥ ሜን ካራክተር የአባገዳን ካራክተር ነው የተጫወትኩት። ይሄንን ቲያትር ስናዘጋጅ የተለያዩ ውጣ ውረዶች ነበሩ። ግን ፈልጋለሁ ይሄንን ስራ ስሰራ የሎሬት ጸጋዬ ገብረመድህንን ጥልቅ አሳቢነት ለኦሮሞ ባህል ለኦሮሞ አኗኗር ያላቸውን እውቀት የገመገምኩበት ትልቅ ስራ ነው። በእውነቱ ከሆነ ሎሬቱ ከኦሮሞም አልፎ ከኢትዮጵያም አልፎ ደግሞ ለዓለምም አርት ታላቅ አሻራ ያስቀመጡ ታላቅ ሰው ናቸው። በእሳቸው ስም በተመሰረተ ማዕከል ስር ደግሞ እኛ እንደ አባል እንደ እሳቸው ልጆች እዚህ ስር መሰብሰባችን ለእኛ ትልቅ እድል ነው።
ቦንቱ ተስፋይም ስለወከለቻት የኢልመ ገልማ ገጸ ባህሪ ያለችው ነው።
በዛ ላይ ደግሞ የኑቢያን ካራክተር ወይ ደግሞ የናፊዮን ካራክተር ለብሼ የተጫወቱት እኔ ነኝ ማለት ነው። የሎሬቱ ስራ ተቀርቶ የሚያልቅ አይደለም። በጣም ሰፊ፣ በጣም ሀገርን ቲያትሩ አንድና አንድ የሚያመለክተው አንድነትን ነው።
ወጣት በርሲሳ ረጋሳ ቲያትሩን በቀልድ ያዋዛው እንጂ የወከልኩት ገጸ ባህሪ ቁም ነገር የጎላ መልእክት የያዘ ነው ይላል።
ወኪ የሰራሁት አንድነትን ለማፍረስ ከቆሙት አይነት ተወክዬን የሰራሁት እና ያንን የእብድ ካራክተር ሶስት ከኋላ ምን አይነት ሰው አለ? ምን አይነት ማለት በብዙ አይነት ነው። በእብድ ብቻን ልታስመስለው አትችልም። ግን በጥቂቱ ለማሳየት ያህል አንድነትን ሊያፈርሱ የተነሱ ብዙ አይነት እኛ እንደ ሀገርም እንደምናውቀው ቦሬ ደረጃ አለ ማለት ሰላም በማደፍረስ ደረጃ አለ፣ በብዙ አይነት መንገድ አለና ያንን ያማከለ አይነት ነገር አድርጌ ነውና በትንሹ ለማሳየት የሞከርኩት።
በማከሉ መከፈትና እድገት ውስጥ ዋናውን ቦታ እንደሚወስዱ የተነገረላቸው የአምቦ ዩኒቨርሲቲ የቀድሞ ፕሬዝዳንት ዶክተር ታደሰ ቀናም መልእክት አስተላልፈዋል። ቲያትሩ በማከሉ ወጣቶች በሌሎችም የሀገሪቱ ስፍራዎች ላይ ይታያል ይላሉ አዘጋጁ ሳሙኤል ለይኩን። ለአሜሪካ ድምፅ ናኮር መልካ ከአምቦ።
ወደ ተከታዩ መሰናዶ እንሰዳለን። አድማጮች አሁን ስለ ዩናይትድ ስቴትስ ዲሞክራሲ የምናስተናግደው ዝግጅት ላይ ደርሰናል። ህገ መንግስትን በተመለከተ ሀብታሙ ስዩም ያስተናግደውን ዘገባ እናስደምጣችሁ።
በጎርጎሳውያኑ 1787 ዓመተ ምህረት የበጋው ወር ላይ ነው። የኮንፌዴሬሽን ህግጋት በሚል ያልጠና ህግ ራሳቸውን ያስተዳድሩ የነበሩ 13 የቀድሞ እንግሊዝ ቅኝ ግዛቶች አንድ ብሔራዊ መንግስት ለማቋቋም ተስማሙ። ዩናይትድ ስቴትስ ከ200 በላይ ዓመታት ለተጠቀመችባቸው ህጎቿ ሁሉ መሰረት ያደረገችው ህገ መንግስትም ተወለደ። ሂደቱ ግን ቀላል አልነበረም። ዛሬ የዚህን ህገ መንግስት ታሪካዊ ዳራና መሰረታዊ መርሆቹን በወፍ በረር እንቃኛለን። የኔ ስም ሀብታሙ ስዩም ነው። ይህ ሸገር 102.1 እና የአሜሪካ ድምፅ በትብብር የሚያቀርቡት ልዩ መርሃ ግብር ነው። የዛሬው ጥንቅር የተመሰረተው በኬሊ ጄን ኬሊ ትምህርታዊ መርሃ ግብር ላይ ነው። የአሜሪካን ህገ መንግስት የፈጠረውን ስብሰባ የመሩት ጆርጅ ዋሽንግተን ይባላሉ። እሳቸው ከበርካታ የተለያዩ ስፍራዎች የመጡ ሰዎች አንድ ላይ በመሆን በአንድ የመንግስት ስርዓት ላይ ከተስማሙ ታምር ነው ይሉ ነበር። ያ እንደ ታምር የተቆጠረ ጉዳይ ዛሬ እውኑኗል። የጆርጅ ታውን ዩኒቨርሲቲ መምህር የሆኑት ሌን ሮስ የሁሉም ነገር ጅማሮ ህገ መንግስት ነው ይላሉ።
It's really the starting point of the American government, and everything within the American government emanates from it.
የአሜሪካ መንግስትና በስሩ ያካተታቸው ሁሉ መነሻው ህገ መንግስቱ ነው። የአሜሪካ መንግስት የመነጨው ከዚህ ሰነድ ነው። ወደ ኋላ ተመልሰን እንደማጣቀሻም እንጠቀምበታለን። አንዳንዴ ልብ አንለው ይሆናል እንጂ የዩናይትድ ስቴትስን መንግስት ለመረዳት ህገ መንግስቱ መዋቅር ሆኖ ቆይቷል።
ለመሆኑ ህገ መንግስቱን ማውጣት ቀድሞ ነገር ለምን አስፈልገ? ዓመተ ምህረቱ 1785 ነው። አለመግባባት ነግሷል። ቀድሞ በእንግሊዝ ቅኝ ግዛት ውስጥ የቆዩ 13 ግዛቶች ጠንካራ የጋራ መተዳደሪያ ሰነድ ስላልነበራቸው ማሳቹሴትስን በመሰሉ ስፍራዎች አመጽ ማበብ ጀምሯል። የኮንፌዴሬሽን ህግጋት ብለን ልንጠራው የምንችለው ህግ በተለይ ለማዕከላዊ መንግስት የሚገባውን ስልጣን አለመስጠቱን ተከትሎ ጦሱ ለአስተዳደራቸው አደጋ መሆኑ የታያቸው የቅኞቹ 55 ተወካዮች በፔንስልቫኒያ ግዛት ፊላደልፊያ ከተማ ውስጥ የተሻለ ሰነድ ለማስተናዳት ተገናኙ። ጆፍሪ ሮስን የብሔራዊ ህገ መንግስት ማዕከል ፕሬዚደንት ነው አገልግለዋል።
What happened in Philadelphia was a revolution in constitutional thinking. They made a bunch of intellectual and philosophical.
ፊላደልፊያ ውስጥ የተከናወነው ሁሉ በህገ መንግስታዊ አስተሳሰብ እንደ አብዮት የሚቆጠር ነው። ተወካዮች የግዛቶቹን አንድነት ሁኔታ የሚቀይሩ የውቀትና ፍልስፍና ምርታዎችን አሳይተዋል። የመጀመሪያው እርምጃ ከየራሳቸው ግዛት ይልቅ እኛ የዩናይትድ ስቴትስ ህዝቦች የሚለውን መርህ መረዳት መቻላቸው ነው።
ቀደም ባለው ጊዜ የራሳቸው ሉዓላዊነት ላይ ብቻ እንጂ የጋራ ትብብራቸው ያን ያህል ያልጠናላቸው ግዛቶቹ አሁን የራሱ ብሔራዊ ህግ ያለው ሀገር አካል መሆናቸውን መመልከት ጀምረዋል። ይሁንና ግዛቶቹ እንዳይስማሙ ደንቃራ የሚሆኑ የሐሳብ ልዩነቶች አልቀሩላቸው። የመጀመሪያው በሂደት ውስጥ ትላልቅና ትናንሽ ግዛቶች እንዴት ይደልደሉ የሚለው ጉዳይ ነው። ቨርጂኒያን የመሰሉ ግዙፍ ግዛቶች ድልድሉ በግዛቶቹ ውስጥ በሚኖሩ ህዝብ ቁጥር ልክ እንዲሆን ጠይቀዋል። ኒውጀርሲን የመሰሉ አነስተኛ ግዛቶች በበኩላቸው ከህዝብ ቁጥር ጋር ያልተያያዘ ቀድሞ የሚወሰን ወንበር ለግዛቶች እንዲዘጋጅ ጠይቀዋል። ኬነቲኬት ሁለቱን ያስማማ ሐሳብ ያመጣች ግዛት ናት። ሁለቱም ሐሳቦች የሚከበሩበት የሴኔትና የህዝብ ተወካዮች ምክር ቤት የተመሰረቱበት ጽንሰ ሐሳብ አመንጪ እቺው ግዛት ናት። ሁለተኛውና የስምምነት ሂደቱን ሊያጨናግፈው ተቃርቦ የነበረው ጉዳይ ደግሞ የባሪያ ንግድ ነው። ደቡባዊ ግዛቶች የባሪያ ንግድ እንዲቀጥል ይሻሉ። ሰሜናዊ ግዛቶች ግን በህግ መከልከል ጀምረዋል። Geoffrey Rosen, በድጋሚ
There was also a question of how slaves would be represented because if the southern states get to count their slaves in the apportionment then they will swamp
ባሮች እንዴት እንደሚወከሉም ጥያቄ ተነስተዋል። ደቡባዊ ግዛቶች የሚያሳድሯቸው ባሮች በድልድሉ ውስጥ ታሳቢ እንዲሆኑ ይፈልጋሉ። ይሄ ከሆነ የሰሜኑ ግዛቶች መምረጥ የሚችሉ በርካታ ነጻ ዜጎች ቢኖሯቸው በደቡቦቹ ይዋጣሉ።
ተወካዮች ከባሮች ቁጥር 3/5ኛውን ለማካተት የዩናይትድ ስቴትስ መንግስት ደግሞ እስከ 1808 የጎርጎሳውያኑ ዘመን ድረስ የባሪያ ንግድን እንዳይከለክል ተስማምተዋል። የታሪክ አዋቂዎች የመጀመሪያው ህገ መንግስት የባሪያ ንግድን አዳነ ወይንስ ደግሞ ውስን እንዲሆን አደረገ በሚል ሲሟገቱ ባጅተዋል። የጎርጎሳውያኑ አቆጣጠር መስከረም 17 ዓመተ ምህረት ተወካዮች ህገ መንግስቱን ፈረሙ። ይህ ህገ መንግስት 5000 ቃላት ያዘ ሲሆን 7 አንቀጾች ብቻ ነበሩት። ሊንዳ ሞንክ የህገ መንግስት ጉዳይ ሊቅ ናቸው።
When you look at what part of the constitution gets the most words, almost half of it, 2 pages.
ከህገ መንግስቱ ክፍሎች መካከል የትኛው ብዙ ቃላት ፈሰውበታል ብላችሁ ስትመለከቱ የምታገኙት አንቀጽ አንድ ነው። የሰነዱን ግማሽ ያህል ማለትም 2 ገጾች ይሸፍናል። ስለምን እንደሚያወሳ ገምቱ። ብዙ ሰው ስለ ፕሬዝዳንቱ ሊመስለው ይችላል። አይደለም። ስለ ህግ መወሰኛ ምክር ቤቱ ነበር። ዛሬ ስለ ስልጣን ክፍፍል እንሰማለን። ኦንም ሆኗል። የተለያዩ ስልጣን ያላቸው 3 ቅርንጫፎች አሉን። ይሁንና የዕለት ተዕለት ስልጣንን በተመለከተ ማለትም ቀረጥን፣ ጦርነት ማወጅን እና ግዛት ተሻጋሪን የንግድ እንቅስቃሴን በተመለከተ በልዩ ሁኔታ ህገ መንግስቱ ሁሉን ነገር ወደ ህግ መወሰኛው ምክር ቤት ኮንግረስ ይመራዋል።
ሁለተኛው አንቀጽ የፕሬዝዳንቱን ወይ የህግ አስፈጻሚውን አካል ይመለከታል። ፕሬዝዳንቱ አንድ ሰው ቢሆኑም እስከ 2 ሚሊዮን የሚደርሱ ህግ አስፈጻሚዎችን ይቀጥራሉ። ለዚያ ነው ግዙፉ የመንግስት ቅርንጫፍ መሆኑ። አንቀጽ 3 የፍትህ ቅርንጫፉ ላይ ያተኩራል። ስራው ህገ መንግስት መተርጎም ነው። የጠቅላይ ፍርድ ቤቱ ስልጣን አይነት ይህ ቅርንጫፍ ከአሜሪካ ህዝቦች በመቀጠል የመጨረሻውን ውሳኔ መስጠት የሚችል አካል ነው። የአሜሪካን ህገ መንግስት ማሻሻል የሚችሉት ማናቸውም የመንግስት ቅርንጫፎች ሳይሆኑ የአሜሪካ ህዝቦች ብቻ መሆናቸው ተደንግጓል። አንቀጽ 4 ማናቸውም ግዛቶች የሌላኛውን ግዛት ህግ እውቅና እንዲሰጡ ይደነግጋል። አንቀጽ 5 ህገ መንግስቱ የሚሻሻልበትን ሂደት ያብራራል። አንቀጽ 6 ህገ መንግስቱ የሀገሪቱ የበላይ ህግ መሆኑን ያውጃል። የመጨረሻው አንቀጽ 7 የመጀመሪያው ህገ መንግስት የጸደቀበትን ሂደት ይተነትናል። ህገ መንግስቱ ይጸድቅ ዘንድ ከ13ቱ ግዛቶች መካከል ቢያንስ 9ኙ ድጋፋቸውን ሊሰጡት ይገባ ነበር። በወቅቱ የፌደራላዊ መንግስቱን ሚና በሚደግፉና በማይደግፉ ግዛቶች መካከል የሐሳብ ልዩነት ቢኖርም የመጀመሪያዎቹ በቁጥር በመብለጣቸው ህገ መንግስቱ ጸድቋል። ይሁንና ህገ መንግስቱን የተቃወሙ ግዛቶችን ስጋት የሚቀርፍ ሌላ ሰነድ ከቆይታ በኋላ መጥቷል። ስሙም የመብቶች ሰነድ ወይንም ቢል ኦፍ ራይትስ ይባላል። አላማው የብሔራዊ መንግስቱን ስልጣን ውስን በማድረግ መሰረታዊ መብቶችን ማጉላት ነው። ይህ ሰነድ የመናገር ነጻነት፣ የአምልኮ ነጻነትና የፕሬስ ነጻነትን የመሰሉ 10 የህገ መንግስት ማሻሻያዎች መሰረት ነው። በነገራችን ላይ የዩናይትድ ስቴትስ ህገ መንግስት እስከዛሬ ድረስ 27 ማሻሻያዎች ተደርገውበታል። የማጠቃለያ ሐሳብ እንስማ። ጆፍሪ ሮሰን
The Constitution is the document of compromise and balance and moderation and it created a central government.
የዩናይትድ ስቴትስ ህገ መንግስት የጋራ መግባባት የሚዛናዊነትና ልከኝነት ሰነድ ነው። የግለሰቦችን ነጻነት እንዳይጎዳ ተደርጎ የተቀየደ ለጋራ ዓላማ የሚተጋ ኃይል ማዕከላዊ መንግስትን ፈጥሯል።
የዩናይትድ ስቴትስ ህገ መንግስት የሀገሪቱን ሁሉ ነገር አሸጋግሯል። ግዛቶች ተባብረው ግዙፍ ሀገር የሚገነቡበትን ፈርቀዷል። የዜጎች መብት የሚጠበቅበትን መንገድ አሳይቷል። በኢትዮጵያውያን አነጋገር እኔነትና እኛነት ሳይጣረስ የተቀመጠበት ሰነድ ሆኗል። የሳምንት ሰው ይበለል።
ርዕሰ ጉዳይ ሳንወጣ አሁን ደግሞ ስለ ሁለቱ ምክር ቤቶች መንግስታዊ አወቃቀርን በተመለከተ ደረጀ ደስታ ያስተናዳውን ዘገባ እናስደምጣችሁ።
በዩናይትድ ስቴትስ ለየት ያለ ስልጣንና አደረጃጀት ያላቸው 2 የተለያዩ ምክር ቤቶች ወይም ኮንግረሶች አሉ። አንደኛው የህዝብ ተወካዮች ምክር ቤት ሃውስ ሲባል፣ ሌላኛው ደግሞ ሴኔት ወይም በተለምዶ የህግ መወሰኛው ምክር ቤት ብለን የምንጠራው ነው። በዓለም ዙሪያ የሚገኙ በርካታ አገሮች በእንግሊዝኛው አጠራር ባይካመራል በመባል የሚታወቀውን 2 የህግ አውጪ ምክር ቤቶች ያሉትን መንግስታዊ አወቃቀር ይከተላሉ። በዚህ ዙሪያ እንዲያወያዩን ዶክተር ዮሐንስ ገዳሙን ጋር ይዘናል። ፌደራሊዝምን ጨምሮ በርካታ ማህበረሰባዊ ጉዳዮች ላይ ጥናትና ምርምሮችን አካሂደዋል። በአፍሪካ በመካከለኛው ምስራቅና ደቡብ እስያን እንዲሁም በዩናይትድ ስቴትስና ታዳጊ አገሮች የምጣኔ ሀብት ፖሊሲዎች ላይ ጥናቶችን አድርገዋል። አሁን በጆርጂያ ጊዩነት ኮሌጅ የፖለቲካ ሳይንስ ፕሮፌሰር ሲሆኑ ስለ አሜሪካ ስነ መንግስት ያስተምራሉ። ጤና ይስጥልን ዶክተር ዮሐንስ። እንግዲህ ቀደም ሲል በመግቢያችን ላይ እንደገለጽነው ዛሬ በአንድ መንግስት ስር ስላሉ ጥምር ሁለት ምክር ቤቶች አስፈላጊነት ያወያዩናል። በአብዛኛው የምንቆየው በዚህ በዩናይትድ ስቴትስ ውስጥ ባሉት ሁለት ምክር ቤቶች ዙሪያ ይሆናል። በዓለም ላይ ያሉ የመንግስት አደረጃጀቶች ወይም መዋቅራዊ መልኮች ምንድናቸው የሚለውን እንደ መግቢያ ተጠቅመው ለመሆኑ ይህ ጥምር የምክር ቤቶች አወቃቀር እንዴት ነው የሚሰራው የሚለውን ጥያቄ ሊመልሱልኝ ይችላሉ?
እዚህ ስለጋበዛችሁኝ እኔም ከልብ አመሰግናለሁ። እንግዲህ የአሜሪካ የህግ አውጪ ወይም የህግ አርቃቂ ምክር ቤትን በተመለከተ እርግጥ ነው ባይካሜራል ወይም ደግሞ ባለ ሁለት ቤት ምክር ቤት ተብሎ ይጠራል። ከዛ በፊት ግን ትንሽ እንደመነሻ የሆነ ዘንድ 1776 በፊት በፈረንጆቹ አቆጣጠር ማለት ነው 1768 እንደማለት ነው በኢትዮጵያ አቆጣጠር ድረስ የእንግሊዝ ቅኝ ግዛት እንደነበረች ይታወቃል አሜሪካ። በዛ ወቅት አሜሪካ ብዙ ጊዜ አዲሱ ዓለም ወይም ዘ ኒው ወርልድ ተብሎ የሚጠቀስ ነበር። በዛን ጊዜ እንግዲህ አንድ ለንደን ያሉ ንጉስ ወይም ደግሞ በተለያዩ የአሜሪካ ግዛቶች ያሉ ታማኝ ገዢዎቻቸው የአሜሪካን 13 ግዛቶች በጣም በተማከለና የስልጣን ወይም ደግሞ የኃይል የፖለቲካ ኃይል በአንድ ቦታ ብቻ ተከማችቶ ሌሎችን የሚያስተዳድርበት መንገድ ይመራ ነበር። ከ1776 በኋላ የአሜሪካን ግዛቶች ነጻነታቸውን ባወጁበትና ድሉን በተቀዳጁበት ጊዜ ነው እንግዲህ ከዛ አህዳዊ ተብሎ ከሚጠራው የመንግስት አወቃቀር በተለየ መልኩ የኮንፌደራል ስርዓትን መስርተው ለ10-11 ዓመታት አሜሪካ የምትተዳደርበትን መንግስታዊ አወቃቀር የፈጠሩት ማለት ነው። በዛን ጊዜ ታዲያ ፕሬዚዳንት አልነበራቸውም ወይም ኤግዜኪቲቭ ብራንች ወይም ደግሞ ህግ አስፈጻሚ አካል የሚባለው አልነበራቸውም። አንድ የነበራቸው የህግ አውጪ ምክር ቤት ወይም ፓርላማ ብቻ ነው የነበረው። ያም ፓርላማ ባለ አንድ ቤት ፓርላማ ነበር ወይም ዩኒካሜራል ብለን የምንጠራው ማለት ነው። ግን በአጠቃላይ ይሄ ኮንፌደራል አወቃቀር ብዙም አልሰራም ነበረ። የውጭ ጉዳይ ግንኙነታቸው በጣም የተዳከመበት ነገር ሆነ። ግዛቶች በተለያዩ አጋጣሚዎች የሚያነሷቸው ግጭቶች የተበራከቱ ነበሩ። አንዳንድ ተማቂና አማጺ ቡድኖችም እየመጡ ያስቸግሯቸው ነበር። ከዛ አንጻር በጣም ሁሉንም ወጥ በሆነ መንገድ ራሱን ያስተዳደረ እያንዳንዱ ግዛት ራሱን ያስተዳደረ ግን በጋራ ደግሞ ሀገራዊ የሆነ ማንነታቸውን አጠናክረው የአሜሪካን ግዛቶች በዓለም አቀፍ ግንኙነት ላይም ደግሞ ጠንካራ ሆኖ የሚወጡበትን ነገር ለማስተካከል ሲባል የተለያዩ ኮንቬንሽኖች ወይም ደግሞ ሀገራዊ ሰባዎች ውይይቶች ይካሄዱ ነበረ። 1779 መጨረሻ ላይ በተካሄደው የዚሁ ህዝባዊ የሆነ እና የህዝብ ተወካዮች በተገኙበት 13 ግዛቶች ናቸው አሁንም የነበሩት የአሜሪካ ግዛቶች ኮንፌደራል ከሆነ አወቃቀር ወደ ፌደራል ወደ ሲስተም በመጡበት ጊዜ ለመጀመሪያ ጊዜ ኤግዜኪቲቭ ብራንች ወይም ደግሞ የህግ አስፈጻሚ ምክር ቤትም የህግ አውጪ ምክር ቤትም እንዲሁም የህግ ተርጓሚ ምክር ቤትም መንግስታዊ አካልም ለመፍጠር ቻሉ። ይህም አሁን በዓለም አቀፉ የፖለቲካ ሪያሊቲ ወይም ነጠብራቅ ላይ የምንመለከተው ባለ ሶስት መንግስት ሲባል ሶስት አካላት እንዳሉት የሶስት ቅርንጫፎች እንዳሉት አድርገን የምናወራው ነገር የዛን ጊዜ በዋናነት ተጀመረውም በዘመናዊ መልኩ እዚሁ አሜሪካን ሀገር ነው ተብሎ ይገመታል። ይህ እንግዲህ ሲሆን በተለይም ጥያቄን በቀጥታ ለመመለስ አሁን የህግ አውጪ ምክር ቤቱ በኮንፌደራል ስርዓት ላይ በነበሩበት ጊዜ ከነበረው ባለ አንድ ቤት ወይም ዩኒካሜራል ወደ ሁለት ቤቶች ያሉት የላይኛውና የታችኛው ምክር ቤት በሚል እንዲደራጅ ተወሰነ። ይህ የሆነበት የመጀመሪያው ዋነኛ ምክንያት ምንድን ነበረ? አንድ ምክር ቤት በሚኖርበት ጊዜ ሁሉም ግዛቶች እኩል ውክልና ነበራቸው። ይህም ማለት አንድ ግዛት ሲሆን የህዝብ ቁጥር ቢኖረውም እንኳን ትንሽዬ ከሆነ ግዛት ጋር የነበረው ድምፅ እኩል ስለነበረ ይሄ ደግሞ ብሃዊ ነው ተብሎ ስላልታመነ መስተካከል ነበረበት። ግን ቀላል አልነበረም። ስለዚህ ያንን ለማስተካከል ምንድን ነው የተደረገው? የታችኛው ምክር ቤት ወይም ደግሞ ለሎወር ሀውስ የሚባለው የህዝብ ተወካዮች ምክር ቤት ወይም በተለምዶ እዚህ ሀገር ሀውስ ተብሎ የሚጠራው የህዝብ ቁጥርን ማዕከል ባደረገ መሰረት እንዲመራ፣ የላይኛው ምክር ቤት ወይም ደግሞ ሴኔት ተብሎ የሚጠራው ደግሞ እኩል ውክልና ኖሯቸው ሁሉም ግዛቶች የሚሳተፉበት እንዲሆን ስምምነት ተደረሰ ማለት ነው። በዛ መንገድ እንግዲህ ነው ከኮንፌደራል ስትራክቸር ወይም ከኮንፌዴሬሽን መሰረት አድርጎ ከነበረው ጊዜያዊ ህገ መንግስት የመጀመሪያ የአሜሪካ ህገ መንግስት የመጀመሪያው መሰረታ ይመጣል፣ ፈርስት ፋውንዲንግ ይመጣል። ከዛ ወደ ፌዴራሊዝም እና አሁን አሜሪካ ወደምትጠቀምበት ህገ መንግስት በተሽጋገሩበት ጊዜ ነበር ማለት ነው። እነዚህ ሁለት ምክር ቤቶች ባለ ሁለት ቤት ምክር ቤት የመጡት ማለት ነው። እንግዲህ የተጀመረው በዛ መንገድ ነው።
በአለም ላይ የሚበዙት አገሮች ከሚከተሉት አንድ ምክር ቤት ብቻ ካለው መንግስታዊ አወቃቀር ይሄኛው የዩናይትድ ስቴትሱ የሚለይባቸው መሰረታዊ ነገሮች ቢነግሩን።
የአሜሪካ ኮንግረስ ወይም ደግሞ ኮንግረስ እንደን እንግዲህ ፓርላማው ማለታችን ነው። ሁለት ባለ ሁለት ቤቶች የሆነበት ዋንኛው ምክንያትና ደግሞ ከሌላው ዓለም በብዛት የሚለየበት ምክንያት ሁለቱም ምክር ቤቶች እኩል የሆነ የህግ ማውጣት ሚና መጫወታቸው ነው። ስለዚህ የታችኛው ምክር ቤትም ሆነ አንድ ለምሳሌ ለገበሬዎች የሚሰጥ ሳብሲዲ ወይም ደግሞ ድጎማ ሊሆን ይችላል ወይም ደግሞ የውጭ ጉዳይ ፖሊሲ ጋር የተገናኘ ነገር ሊሆን ይችላል ወይም ደግሞ የተለያዩ ቢሮክራሲ ውስጥ ሊተረጎሙ ወደ ተግባር ሊቀየሩ የሚችሉ ህጋትን ማውጣት ነገር ሊሆን ይችላል እና ያ ስርዓት ልክ አንድ ህግ በሚወጣበት ጊዜ አንድ ሐሳብ ወደ ምክር ቤት ወለል በሚቀርብበት ጊዜ ልክ ሃውስ ውስጥ ወይም ደግሞ የታችኛው ምክር ቤት ውስጥ የሚደረገው ሂደት እንደዚሁ የላይኛው ምክር ቤት ላይ ይጀምራል ማለት ነው። ይህ ምንድነው? ለምሳሌ እንግሊዝን በምንመለከትበት ጊዜ የ ሃውስ ኦፍ ዘ ሎርድስ የሚባለው ወይም የላይኛው ምክር ቤት በህግ ማውጣት ስርዓቱ ላይ ብዙ ቀጥተኛ ተሳታፊ አይደለም። ምናልባትም የማማከርና ከዛ ያልዘለለ ኃላፊነት ነው የሚኖረው። በኢትዮጵያ ውስጥ ስንመለከት ለምሳሌ የላይኛው ምክር ቤት ተብሎ በተለምዶ የምንጠራው የፌዴሬሽን ምክር ቤት የሚባለው ከበጀትና ከአንዳንድ ክልላዊ ጉዳዮች ወሰኖች ጋር በተያያዘ ህገ መንግስታዊ ጉዳዮችን በተመለከተ ነው እንጂ የሚጫወተው ሚና ጎላ ተብሎ የሚታየው በተለያዩ ኢኮኖሚያዊ፣ ማህበረሰባዊ፣ ፖለቲካዊ ህጋትን የማርቀቅ ጉዳይ ላይ ምንም አይነት ቀጥተኛም ሆነ ተዘዋዋሪ መንገድ ተሳትፎ ሲያደርግ እንመለከት። በአንጻሩ የአሜሪካን ላይ በምንመጣበት ጊዜ ግን ሁለቱም ምክር ቤቶች በህግ ማውጣቱ ስርዓት ላይ ተሳታፊዎች ናቸው። ሁለቱ ያወጡት ህግና ኮንፈረንስ ኮሚቴ ወይም የሚባል ነገር የጋራ ኮሚቴ አቋቁመው ተደራድረው ምን አይነት ህግ ይውጣ የሚለውን የትኛውን ህግ ብንወስድ ይሻላል የላይኛው ምክር ቤት ያወጣውን ህግ ወይስ የታችኛው ምክር ቤት ያወጣውን ህግ ብለው አስተያይተው አንጣጥረው ተደራድረው ኮምፕሮማይስ ማድረገው ሰጥተው በመቀበል መርህ መሰረት ከተስማሙና እንደገና በየቤታቸው በየበታችኛው ሆነ በላይኛው በመውሰድ እንደገና እንዲወሰን ካደረጉ በኋላ አንድ ወጥ ህግ ፈጥረው ነው ከዛ በኋላ ወደ ፕሬዝዳንቱ ጠረጴዛ ላይ የሚያስቀምጡትና ከተፈረመበትም በኋላ በፕሬዝዳንቱ ህግ ሆኖ የአሜሪካ ህዝብን የሚያገለግለው። ግን የሚለያዩበትም ነገር ደግሞ ብዙ ነገሮች አሉ። ለምሳሌ ስንመለከት በታችኛው ምክር ቤትም ሆነ በላይኛው ምክር ቤት የሚያገለግሉ የህዝብ እንደራሴዎች አንደኛ በቀጥታ የሚመረጡ ናቸው። በተለይ ከ1920 ጀምሮ ሴኔቱ ላይ ብዙ ጊዜ የፖለቲካ ሹማምንት የሆኑ ሰዎች በግዛት አስተዳዳሪዎች ወይም ገቨርነሮች ተሹመው የሚላኩ ነበሩ። አሁን ግን ከዛን ጊዜ ጀምሮ 1920ዎቹ አካባቢ ጀምሮ የልቅ እንደታችኛው ምክር ቤት እንደራሴዎች ሁሉ ሴኔተሮችም በቀጥታ በህዝብ የሚመረጡ ናቸው። ሁለቱም በምንመለከትበት ጊዜ የታችኛው ምክር ቤት አባላት አንድ ከተመረጡ በኋላ ለሁለት አመት ብቻ ነው የሚያገለግሉት። ከዛ በኋላ በተደጋጋሚ መመረጥ ይችላሉ። በርግጥ ነው ሴኔተሮች ደግሞ በአንጻሩ ለስድስት አመት ነው አንድ ከተመረጡ በኋላ የሚያገለግሉት። ከዛ በኋላም ካስፈለጋቸውና ማሸነፍ ቻሉ እንደገና የመመረጥ እድል አሁንም አላቸው ማለት ነው። ስለዚህ የታችኛው ምክር ቤት አባላት በየሁለት አመት መመረጣቸው ጥቅሙ ምንድነው? ከሁለት አመት በኋላ ለምርጫ ውድድር የሚቀርቡ ከመሆናቸው አንጻር የህዝቦቻቸው የሚወክሏቸው ማህበረሰቦች ግዛቶች ኢንተረስት ወይም ደግሞ ፍላጎት ከማስጠበቅ አንጻር ትልቅ ስራ ይሰራሉ ማለት ነው። በጣም ለማህበረሰባቸው የቀረቡና በጣም ቀጥተኛና ፍጥነት በተመላበት ሁኔታ ወደ መርጣቸው ማህበረሰብ የተመላለሱ የማህበረሰባዊ ስሜቶችን የሚመለከቱ የሚቃኙና እነዛን ችግሮቻቸውን ደግሞ የሚፈቱ ይሆናል። ነገር ግን ሴናተሮቹ ብዙ ጊዜ ለስድስት አመታት የሚያገለግሉ ስለሆኑ በዋናነት ስድስት አመት ስላላቸው ይሄም ብዙ ጊዜ የምርጫ ዘመቻ ለማድረግ አትሊስት 5 አመት እንደዚህ መጠበቅ ስለሚችሉ በውጭ ጉዳይ ፖሊሲዎች በጣም ትልቅ ሀገራዊ ኢሹዎች ላይ ወይም ጉዳዮች ላይ ትኩረት አድርገው ሲሰሩ እንመለከታለን ማለት ነው። ያ ነው አንዱ ትልቁ እንትን። ሌላኛው ነገር ደግሞ ምንድነው? ታችኛው ምክር ቤት ብዙ ጊዜ ከበጀት ጋር በተያያዘ the power of the purse ይባላል ወይም ደግሞ ትልቁ የገንዘብና የአሜሪካን በጀት የመወሰን አቅምና ስልጣን ያለታቸው ምክር ቤት ሲሆን ሴኔት ላይ ደግሞ ስንመለከት በተለይ የአሜሪካ የህግ አስፈጻሚውን አካል ወይም ደግሞ የፕሬዚደንቱ የሚመራውን የተቋም የበለጠ የመከታተል ፕሬዚደንቱ የሚመጣቸውን አምባሳደሮች ዲፕሎማቶች ሊሆን ይችላል ወይም ደግሞ ትልልቅ መንግስት መስሪያ ቤቶችን የሚመሩ ሹማምንቶችን የሚያጸድቀውም ደግሞ በፕሬዚደንቱ ተመልምለው የሚመጡ እጩዎችን የሚያጸድቀውም ደግሞ ሴኔቱ ሆኖ እናገኘዋለን ማለት ነው። ስለዚህ የተለያዩ የስልጣን ክፍሎች አሉ። እነዚህም ደግሞ በአሜሪካ ህገ መንግስት አርቲክል 1 ወይም ደግሞ የመጀመሪያው ክፍል ላይ ከቁጥር 1 ጀምሮ መመልከት ይቻላል።
እዚህ ላይ እንግዲህ በተለይ ህግ ከማውጣቱ አንፃር ክርቤቶቹ ስላላቸው ስልጣን ብዙ ብለዋል። በተለይ ስራ አስፈጻሚውን አካል በመቆጣጠር ረገድ ስላላቸው ስልጣናትም የገለጿቸው ነገሮች አሉ። በተለይ ትልቁ አቅማቸው አንድም የሚወሰነው ይበዚህ የቁጥጥር የሚያረጉት ነገር ነውና ሁለቱ ምክር ቤቶች ለምሳሌ በዩናይትድ ስቴትስ ያለውን ብንወስድ ማለት ነው እንግዲህ አሁን እሱ ላይ ስላለን የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት the House of Representatives እና የዩናይትድ ስቴትስ ሴኔት የመንግስታዊ አስተዳደርን ሚዛንና ቁጥጥር ማረጋገጥ በየበኩላቸው እንዴት ነው የሚሰሩት? ምናልባት አስፈላጊነታቸውን እዚህ ውስጥ ማየት እንድንችል ወሳኝነታቸው ብዬ ነው። እሱም ቢያብራሩልን።
መልካም። ለምሳሌ በእያንዳንዱ የላይኛው ሁኔታችኛው ምክር ቤት House of Representatives ሆነ በዩናይትድ ስቴትስ ሴኔት የምንለው ላይ የተለያዩ ኮሚቴዎች አሉ። እነዚህ ኮሚቴዎች ለምሳሌ የላይኛው ምክር ቤት ሴኔቱ ላይ ያለው የእርሻ ኮሚቴ ወይም የንግድ ኮሚቴ ሊሆን ይችላል ወይም ደግሞ የሀገራዊ ደህንነት ኮሚቴ የውጭ ጉዳይ ኮሚቴ ሊሆን ይችላል። ልክ እንደዚሁ ተመሳሳይ ኮሚቴዎች በታችኛው ምክር ቤት ወይም በሃውስ ውስጥም ደግሞ እናገኛቸዋለን እና እያንዳንዳቸው የራሳቸው የሆነ ኢንቨስቲጌሽን ማድረግ ይችላሉ ወይም ምርመራ ማድረግ ይችላሉ። ለምሳሌ በአሜሪካ የውጭ ጉዳይ ፖሊሲ ላይ የታየ አንድ እንከን ካለ ለምሳሌ ብንጠቅስ በቅርብ ጊዜ የተካሄዱ ትልልቅ ዓለም አቀፋዊ ክስተቶችን ክንውኖችን ስንመለከት የአሜሪካ ጦር ከአፍጋኒስታን የወጣበትን መንገድ መመልከት እንችላለን እና ለምሳሌ ያንን ነገር መርመርና የበለጠ መረዳት የሚፈልጉ ከሆነ ሴኔቱም የራሱን የሆነ ኢንቨስቲጌሽን ማድረግ የሚችልበት መንገድ አለ። ሃውስም እንደዚሁ የራሱን ኢንቨስቲጌሽን ማድረግ የሚችልበት መንገድ አለ ማለት ነው። ይህ ምንድነው? ለምሳሌ አንዳንድ ጊዜ ሳይሆን በጣም ብዙ በአሁኑ ሰዓት ለምሳሌ የዲሞክራቲክ ፓርቲው ሁለቱንም ላይኛውን ሁኔታችኛውን ምክር ቤት በበላይነት እየመራ ይገኛል። ግን አንዳንዴ ዲቫይደድ ገቨርንመንት ወይም ደግሞ የተከፋፈለ መንግስት የሚሆንበት አጋጣሚ አለ። ምክንያቱም አንዱ የታችኛው ምክር ቤት በአንዱ ፓርቲ ሲያዝ፣ ሌላኛው ምክር ቤት ደግሞ በሌላ ፓርቲ ወይም በሪፑብሊካኖች ወይም በዲሞክራቶች የሚያዝበት ነገር አለ። የተከፋፈለ መንግስት ኖረም አልኖረም በሁለት ምክር ቤቶች በአንድ ምክር ቤት ግን በሁለት ቤቶች አንድ የሆነ ምርመራ ሲካሄድ የሚዛናዊ ዳዎችን ሚዛናዊ ማድረግና የቁጥጥሩን ጉዳይ ወይም ደግሞ በዚህ በፈረንጆቹ አፍ ቼክ ኤንድ ባላንስ ሲስተም የሚባለውን ነገር በተግባራዊነት ከማረጋገጥ አንጻር አንዱ እንኳን ቢያዳላ ወይም አንዱ እንኳን አድሏዊ የሆነ አሰራር ቢኖረው ሌላኛው ላይ እንደዚህ ቼክ የሚደረግበትና ሚዛን እንዲፈጠር የሚያደርግበት ነገር ስላለ በዛ መንገድ ማስተካከል የሚችልበት ነገር አለና ያም ለዲሞክራሲያዊ ስርዓት ግንባታቸውና ለፍትህ ስርዓት ግንባታቸውና ጥንካሬያቸው የራስ የሆነ የጎላ ሚና ያደርጋል ማለት ነው። ሌላው ነገር ደግሞ ምንድነው በጋራ ለምሳሌ የአሜሪካ ፕሬዝዳንትን በተመለከተ ማለት ነው የሚያወጣቸውን ህጎች ሊሆን ይችላል ወይም ደግሞ አንዳንድ ውሳኔዎችን ብዙ ጊዜ ሴኔቱ በቅርብ ጊዜ መከታተል ይችላል። ለምሳሌ ቅድም እንደተጠቀስኩት የአሜሪካ ፕሬዝዳንት የሚሾማቸውን የመንግስታዊ ሹማምንቶች ወይም ደግሞ ቢሮክራሲ ውስጥ ያሉ ትልልቅ ተቋማት የሚመሩ ግለሰቦችን፣ ሴክሬታሪዎችን፣ የሚኒስቴር መስሪያ ቤት ኃላፊዎችን ማለት ነው ሹመት የማረጋገጥ መብት ያለው ሴኔቱ ነው። በአንጻሩ ደግሞ የአሜሪካ ህግ አውጪ ምክር ቤት የታችኛውን ቤት ስንመለከት ወይም ሀውስ ኦፍ ሪፕሬዘንታቲቭስ ስንመለከት ፕሬዚዳንታዊ ስርዓቱን ብቻ ሳይሆን ኢቭን ኮርቶችንም ፍርድ ቤቶችንም ዋነኛውን ትልቁን ፍርድ ቤት ሱፕሪም ኮርት የሚባለውንም ጨምሮ ማለት ነው የመቆጣጠርና አንዳንድ ነገሮችን የማድረግ ስልጣን አለ። ለምሳሌ አዳዲስ ፍርድ ቤት የማቋቋም ስልጣን የታችኛው ምክር ቤት ነው። ኮንግረስ ነው ፍርድ ቤቶች መፍጠር የሚችለው እና ሁሉም ሶስቱም የመንግስት አካላት ህግ አውጪው፣ ህግ አስፈጻሚውና ህግ ተርጓሚው እርስ በርሳቸው ያላቸውን የሚዛንን የማስጠበቅና የቁጥጥር ስርዓት በጣም የጎለበተ እንደሆነ ለማሳየት ከአሜሪካ የመንግስት አወቃቀር በተሻለ ጥሩ ምሳሌ ሆኖ የምናገኘው የመንግስት ምክር ቤቶችም ሆነ የመንግስታዊ አደራጀት ወይም አወቃቀር ስልት ያለ አይመስለኝም።
በጆርጂያ ጊነስ ኮሌጅ የፖለቲካ ሳይንስ ፕሮፌሰር ዶክተር ዮሐንስ ገዳሙ በአሜሪካ ድምጽ ራዲዮ ስም በጣም አመሰግናለሁ። ደረጀ ደስታ ነኝ። ጤና ይስጥልን።
እኔም አመሰግናለሁ ደረጀ።
የተከበራችሁ አድማጮች ለምሽቱ ያስተናዳናችሁ ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም በተናደሩ።